የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ጭንቅላት ውስጥ የምታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት በአእምሮ እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል፣ ተነገ ወዲያ ሲያልቅ ህዝብ ያየዋል። ሰርቼም አልቆም ህዝብም አይቶ ቢሆን ልክ አለመሆኑ ይገባኛል። እንደው መቀየር ነበረበት፣ መሻሻል ነበረበት። ተሰርቶ ሲያልቅ እኔ አረካም በነገሩ፣ ግን ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል።
ከጥቂት ወራት በፊት ዋሽንግተን ዲሲ ላይ የክብር ቀን ተከብሮለታል። ድንቅ ኮሪዮግራፈር፣ የመድረክ ተዋናይ፣ አዘጋጅና ዳንሰኛም ጭምር ነው። ስለ ሙያውና ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈው የኪነ ጥበብ ሰው ስለ ሥራዎቹና የሙያ ሕይወቱ ሊያወጋን አብሮን ያመሻል።
ማነበውም ጽሑፍ ስለዛ መሆን ጀመረ። ስለ ሚዲያውና ቴክኖሎጂ አንድ ላይ፣ ቴክኖሎጂም ትልቅ ኢንትረስት ነበረኝ እና እንደ ብዙ ሴክተሮች እንደውም አይ ቲንክ ቀዳሚ ኢፌክት የተደረገው ሚዲያ ይመስለኛል። ስለዚህ ያ ትራንስፎርሜሽን አፕን ሲያደርግ መሀል ላይ መሆን ደግሞ ይረዳል በጣም እና ልነ ፌስቡክም በጣም ስናደንቃቸውም አሁን ደግሞ ትንሽ ትችት ሲደርስባቸው ያንን ሁሉ ማየት ደግሞ አዎ የቤተሰብ ኢንፍሉዌንስ አለበት። በተለይ ከጀመርኩ በኋላ
በአሜሪካ ድምፅ መጨረሻ ቀኑ በመሸኛ ዕለት በነበረን የስንብት ወግ ላይ ተዋውቃችሁታል። የአሜሪካ ድምፅ የዲጂታል ክፍል ባልደረባ ነው። ስለ ዲጂታል ሚዲያ፣ ስለ አሜሪካ ድምፅ ቆይታውና ገጠመኞቹ፣ የሥራ ሕይወት ታሪኩን ያወጋን ወጣት ለቀጣይ ትምህርት የአሜሪካን ድምፅ የዲጂታል ክፍል ተሰናብቶ ከመሄዱ በፊት በርከት ያሉ ሥራዎችን ሰርቷል፣ እናወጋለን። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን ንጉሴ አክሊሉ ለምሽቶ ያሰናዳውን የሳምንት ወግ ይዞ ብቅ ይላል። ጤና ስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ የካቲት 1 2012 ዓ.ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሳምንቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ቤኒ በተባለው የኮንጎ ዲሞክራሲያዊ ሪፑብሊክ ክልል ሌላ 12 አስከሬኖች መገኘታቸውን ፖሊሶች ዛሬ ገልጸዋል። ከሁለት ቀናት በፊት ሚሊሻ በከፈተው ጥቃት 8 ሰዎች ሲሞቱ 20 ሰዎች የገቡበት እንዳልታወቀ ተገልጾ ነበር። የተባበሩት የዲሞክራሲያዊ ኃይሎች ሚሊሻ የተባለው ቡድን አባላት ባለፈው አርብ ማኒንጋ መንደር ላይ የስምንት ሰዎችን ጉሮሮ ማረዳቸው ተዘግቧል። በብዙ መቶዎች የሚቆጠሩ የመንደሩ ነዋሪዎች ለመሸሽ ተገደዋል። ካለፈው ጥቅምት ወር አንስቶ የሀገሪቱ ወታደራዊ ኃይል በሚሊሻው ላይ የሚወስደውን እርምጃ ለመበቀል በሲቪሎች ላይ ጥቃት በመክፈት ተጠያቂ ነው ሲባል ቆይቷል። የኮንጎ ዲሞክራሲያዊ ሪፑብሊክ ምስራቃዊ ክፍል ለዓመታት ያህል የሚሊሻ ግጭት ሲፈራርቅበት ቆይቷል። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት በሁለቱ ኮንጎዎች መካከል የተካሄዱ ጦርነቶች ቅሪት ተደርጎ ይታያል። ከቅርብ ጊዜያት ወዲህ ለሚካሄዱት ግጭቶች ግን ተጠያቂው የተባበሩት ዲሞክራሲያዊ ኃይሎች ሚሊሻ እንደሆነ ታውቋል። በሰሜን ምስራቅ ታይላንድ ክልል ትላንት አቦ ሰጠኝ መተኮስ የጀመረው ወታደር ከ12 ሰዓታት በኋላ ዛሬ በጸጥታ ኃይሎች በተከፈተበት ተኩስ መገደሉ ታውቋል። ቢያንስ 29 የሚሆኑ ሰዎች በተከፈተው ተኩስ ተገድለዋል። ተኩሱን የከፈተው ጃክ ፕራንት ቶማ የተባለ የ32 ዓመት ዕድሜ ወታደር እንደነበር ፖሊሶች ገልጸዋል። ተኩሱን በወታደራዊ ሰፈር የጀመረው አዛዡን መኮንን በመግደል ሲሆን መሳሪያና ወታደራዊ ተሽከርካሪ ዘርፎ በሰዎች ወደ ተሞላ የገበያ ማዕከል ሄዶ በገፍ መተኮስ እንደቀጠለና ተግባሩን ሁሉ በፌስቡክ ያስተላልፍ እንደነበር ተዘግቧል። ያስተላለፏቸው ድርጊቶች በሙሉ ተደምስሰዋል። የታይላንድ ጠቅላይ ሚኒስትር በገለጹት መሰረት ቶማ በከፈተው ተኩስ 29 ሰዎች ተገድለዋል። ሲቪሎችና የጸጥታ ኃይሎች ይገኙባቸዋል። የ13 ዓመት ዕድሜ ልጅ አለባቸው። 57 ሰዎች ደግሞ ቆስለዋል። ቻይና ላይ እስከ ትላንት ማታ በነበረው ጊዜ ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት 811 መድረሱን የቻይና ባለሥልጣኖች ገልጸዋል። ከ16 እና ከ17 ዓመታት በፊት ቻይና ውስጥ ገብቶ በነበረው ሳርስ በተባለ በሽታ መዛመት ምክንያት ከሞቱ ሰዎች ብዛት የበለጠ ነው ብለዋል ባለሥልጣኖቹ። ትላንት ብቻ 89 ሰዎች በኮሮና ቫይረስ መሞታቸውን የቻይና ብሔራዊ የጤና ኮሚሽን ዛሬ ጠዋት አስታውቋል። ሳርስ በተባለ በሽታ ምክንያት በቻይናና በልዩ አስተዳደር ስርዓት በምትገኘው ሆንግ ኮንግ ከ774 በላይ የሚሆኑ ሰዎች ሞተዋል ተብሎ ይታመናል። ወደ 8100 የሚጠጉ ደግሞ ታመው ነበር። አዲስ በኮሮና ቫይረስ የሚታመሙ ሰዎች ብዛት በ9 ቀናት ውስጥ ለመጀመሪያ ጊዜ ትላንት እንደቀነሰ የቻይና ብሔራዊ የጤና ኮሚሽን ጠቁሟል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከቻይና ጋር የንግድ ግንኙነት ማድረጉ አደጋ አለው ሲሉ በሀገሪቱ ዙሪያ ያሉትን አስተዳዳሪዎች አስጠንቅቀዋል። ከቻይና ጋር በፌዴራል ደረጃ በክፍለ ግዛትና በአካባቢ ደረጃ የንግድ ውድድር እየተካሄደ ነው ካሉ በኋላ በሀገሪቱ የውጭ ፖሊሲና በብሔራዊ ጸጥታ ላይ የሚያስከትለው ጉዳት አለ ብለዋል። ፖምፔዮ ትላንት በብሔራዊ አስተዳዳሪዎች ማህበር ስብሰባ ላይ ባደረጉት ንግግር ቻይናውያን በዩናይትድ ስቴትስ ክፍለ ግዛቶች መዋዕለ ንዋይ ለመመደብ እንደሚፈልጉ በመግለጽ አስተዳዳሪዎችን አነጋግረው ሊሆን እንደሚችል ተናግረዋል። ከቻይና ጋር የሚደረግ የንግድ ግንኙነት የጋራ ጥቅም የሚያስገኘው ፕሬዚደንት ዶናልድ ትራምፕ ባለፈው ወር ከቻይና ጋር በፈረሙት የመጀመሪያው የንግድ ስምምነት ክፍል መሰረት ነው ብለዋል። አያይዘውም የውጭ ጉዳይ ሚኒስትሩ ቻይና የዩናይትድ ስቴትስን ተጋላጭነት ስትራቴጂያዊ በሆነ መንገድ ገምግማ የአሜሪካን ክፍት የአሰራር ስርዓትን ተጠቅማ ለመበዝበዝ ትፈልጋለች፣ በማንኛውም ደረጃ ዩናይትድ ስቴትስን ለመብለጥ ትሻለች በማለት አስገንዝበዋል። በመጨረሻም አፍጋኒስታን ያለው የዩናይትድ ስቴትስ ወታደራዊ ኃይል ቢያንስ 2 ወታደሮች እንደተገደሉና 6 መቁሰላቸውን ዛሬ ማረጋገጫ ሰጥቷል። የአፍጋኒስታን ወታደራዊ መለዮ የለበሰ ሰው የአሜሪካና የአፍጋኒስታን ኃይሎች ጥምረት ላይ በመትረየስ ተኩስ እንደከፈተ ነው የተገለጸው። ተኩሱ ሌሊት ላይ የተከፈተው በምስራቅ ናንጋሃር ሻርዛድ ወረዳ ላይ መሆኑን የዩናይትድ ስቴትስ ጦር ኃይሎች ቃል አቀባይ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
እሁድ የካቲት 1 2012 ዓ.ም የራዲዮ መጽሔት ጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ግቢው ዩኒቨርሲቲው እንዳልነበሩበት ተናዳፊ ንቦች ለሕዝባቸው ጥቃት ዘብ ቆማዳሪዎች የእውቀትን ጥበብ ትምህርት ቀስመውበት ለለውጥ ሐዋርያነት ሐሳብ ላመኑበት በአንድ ላይ ተነስተው እንዳልተመሙበት ዘመን አሳልፎ ዘመን እንደርቶ ሳዩ ይገርመኛል ግቢው አንቀላፍቶ ግቢው አንኮራፍቶ። ፋኖ ተሰማራ ፋኖ ተሰማራ እንደነ ሆቺሚን እንደ ቼጉቬራ መሬት ላራሽ ይሁን ገባርነት ይጥፋ የድሃ ልጅ ይማር ትምህርትም ይስፋፋ ሐሳብን በሐሳብ እያሞሻለቅን ትምህርት እንማር እንቅሰም ዕውቀትን ማለቱ ቀረና የአእምሮ ባዶነት የሐሳብ ድህነት የሕሊና ዝገት ሐሞተ ቢስነት ተደማምረውበት ጎሳ ዘረኝነት ይታያል ተኝቶ ግቢው አንቀላፍቶ ግቢው አንኮራፍቶ። የባዶነት ስሜት ኳኳታ ኳኳታ የውስጣዊ ቁሸት ተደማምረውበት ይታያል ተኝቶ ግቢው አንቀላፍቶ ግቢው አንኮራፍቶ ዘመን አሳልፎ ዘመንን ሸኝቶ የዘርና ጎሳ ድሪቶ ድርቶ ሳይው ይገርመኛል ግቢው አንቀላፍቶ ግቢው አንኮራፍቶ አንድ ቀን በፈረንሳይው ቤተኛችን አስራደው ግቢው ዩኒቨርሲቲው የተሰኘች የሳምንቱ አመርት ግጥም የዛሬ እሁድ የካቲት 1 2012 ዝግጅታችንን ጀምረናል። የራዲዮ መጽሔቱ ቤተኛ አስራደው ታዲያ እንደ ሁልጊዜውም ሁሉ መልእክታቸውንም አያይዘው አድርሰውናል። በሰላምታና ቀልዳ ቀልድ ለዛ በተላበሰ አባባል ነው የሚንደረደሩት። ሰላም እንደሚያሉላ እንደምን ሰነበት ሰላምታቸውን ያስቀድማሉ። እብድ ቢጨምት እስከ ኩለ ቀን ነው ይላሉ አበው። ይኸው ብዙም ሳልቆይ ያገርና የወገን ጉዳይ ሆኖብኝ ብቅ ብያለሁ። አስራደው ይከተላሉ። በአገራችን ኢትዮጵያ በተለያዩ ዩኒቨርሲቲዎች በተማሪዎች መካከል ያለው የዘር ፖለቲከኞች ለ30 አመታት ተክለው የኮተኮቱ ያሳደጉት ቁልቋል ውጤት ነው። የዘርና የጎሳ ፖለቲካ ቀንቃኞችና ካድሬዎች አይኖቹን ብቻ ሳይሆን አምሮን በዘርና በጎሳ መረብ ከልለው በማደናበር ወጣቱን አምክነዋል አገራችንንም ገድለዋል ሲሉም ይከሳሉ። የወጣቱን እድሜና ህልም ያገራችንንም ሰላም ጭምር ነው የቀሙት ሲሉ አጥብቀውም ይሞግታሉ አስራደው። የራሳቸውን እድሜ አገባደው በወጣቱ እድሜ ገበጣ የሚጫወቱ ያሏቸውን ወጣቱ ባብሮነት ጸንቶ በመተባበር በቃ ሊላቸው ይገባል። መማር ማለት ያስተሳሰብ አድማስን በማስፋት በአብሮነት ማማ ላይ ሆኖ አርቆ በማስተዋል ዛሬን በጸጋ የኖሩና እየተማሩ ነገን በተስፋ በማለም ለራስ ለቤተሰብና ለአገር ዋልታ መሆን ነው። በግጥሙ ያቀረብኳት ወቀሳይን ሰምቶ ወጣቱን ባብሮነት ማማ ላይ ሆኖ እጅ ለእጅ በመያያዝ አገር ገዳይ ትውልድ ከመሆን ይልቅ አገር ገንቢ መሆን ተስፋውን እንዲሰንቅ ምኞቴ ነው። አክባሪ አስራደው ከፈረንሳይ ሲሉ ደምድመዋል። አስራደውን ላደረሱን ግጥምና ለተሳትፏቸው አመሰግናለሁ። ሌሎች አድማጮቻችንም ያደረሳችሁንን አስተያየቶች ቆየት ብለን በራዲዮ መጽሔት የአድማጮች መድረክ እናቀርባለን። አሁን የመክፈቻዋን ስልት እናስከትል። ተወዳጁ ድምፃዊ ቴዎድሮስ ታደሰ ነው ቆየት ባለ ስልቱ እረውብ እረውብ እያለ የሚያቀነቅንልን። በቴዎድሮስ ታደሰ ረው ዝግጅታችንን ጀምረናል። አድማጮች ቴዎድሮስ ታደሰን እናመሰግናለን። ከጥቂት ወራት በፊት ዋሽንግተን ዲሲ ላይ የክብር ቀን የተደረገለት በመግቢያ ያስተዋወቅኩት እንግዳችን ታደሰ ወርቁ የዳንስ እንቅስቃሴዎች የሚቀመሩበት የዳንስ ስልት ንድፍ ድንቅ የኮሪዮግራፊ ሙያው ይበልጥ ይታወቅ እንጂ ሁለገብ የመድረክ ባለሙያ ነው። ስለ ሙያውና ስለ ስብዕናው የሙያ ሀጋሮቹን ታላቅ አክብሮትና ፍቅር ያተረፈ የኪነ ጥበብ ሰውም ነው።
ከዚህ በፊት ብዙ ሰዎች ሪኮግናይዝ የሆኑበት መድረክም አይቻለሁ። እንግዲህ ታዴን ልዩ የሚያደርገው ነገር ያንን ዝግጅት ሁሉ ያደመቀው እኔ የሚታይም ይህን ያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከሌ ከስሌ የማይል ሰው እና በጣም ልዩ የሆነ ተፈጥሮ ያለው ምንድነው ምሉ በኩል ይሄ የሚባል ነገር አለ እና አሟልቶ የሰጠው ሰው ነው። በቃ
ከዋሽንግተኑ የታደሰ ወርቁ የክብር ቀን አዘጋጆች አንዱ የኪነ ጥበብ ባለሙያው አለማየሁ ገብረ ሕይወት ነው። ስነ ስርዓቱን ተከትሎ ከአራቱ የሙያ አጋሮቹ ጋር በተካሄደ ውይይት ታደሰን በገለጸበት ነበር ይህን ያለው። አሁን በቀጥታ ከታደሰ ጋር ወደሚኖረን ቆይታ ታደሰ ወርቁ ለገብ የጥበብ ሰው ዛሬ በአድማጮችም ጠያቂነት ጭምር ለመጀመሪያ ጊዜ ነው የተሳካልን። እንኳን ወደ አሜሪካ ድምጽ ብቅ አልክ በስልኩ መስኮት።
አሜን አሜን አሜን። በጣም ነው ማመሰግነው አሉላ። ታንክ ዩ ነጌታ።
ከሩቅ ከጃፓን የደረሰ አድማጭ አስተያየት ጨምሮ ብዙዎች ያንተን ስራና ታሪክ እንድናጋራቸው ጠይቀውናል። በቅርቡ በዚህ በዋሽንግተን ዲሲ የተካሄደው ላንተ ክብር እውቅና የሰጠ መድረክ ነው መነሻችን። ዛሬ የጥበብ ስራዎችህንና ህይወትን መልከት የሚያደርጉ ጭብጦች ቃኘት እናደርጋለን። በቀደመ ቃለ ምልልስ የተሰጡ አስተያየቶችንም አለፍ አለፍ እያልኩ አሰማሃለሁ። አስተያየቶቹን ተንተርሰን አንዳንድ ነጥቦችን እናነሳሳለን። በኪነ ጥበብ ዓለም የሰራሃቸውን ስራዎች የሚያውቁ ሰዎች በአንድ ድምጽ ነው የሚናገሩት። ከዚህ ቀደም ባደረግናቸው ምልልሶች ይልቁንም ስላንተ ተብሎ በተዘጋጀው በዓል ላይ ብዙዎቹ ምስክርነታቸውን ሰጥተዋል። በጣም የተለየ ድምጽ ነው የሰማሁት። ብዙዎች በስራው ዓለም የተሳካላቸው ይሆኑና ስለ ስራቸው ይነገራል፣ ወይ መልካም ሰዎች ይሆኑና ስለ መልካም ምግባራቸው ይነገራል። እንዲህ ሁለቱም የተጣጣመለት የሰመረለት ሲሆን የተለየ ነውና በዛ ላንተ ተብሎ በተዘጋጀ ስነ ስርዓት ላይ ያየኸው ከዚህ ቀደም ያሰራሃቸውን ስራዎች የኪነ ጥበብ ባለሙያ አጋሮች በመድረኩ ላንተ መልሰው ተጫውተዋል። ምን ተሰማ? ቆየት ብሏል ዝግጅቱ ከተከናወነ፣ እንደው መለስ ብለህ ብታስታውስ።
የሚገርመው እንኳን ስራውን አስታውሰው ሲያሳዩኝ ቀርቶ ገና እነሱን ሳይ ውስጤ ተረበሸ። በጣም መልካቸውን ሳይ በጣም በጣም ተረበሽ። አንዳንዶቹ በጣም ወጣት ነበሩ እና በዛ ጊዜ የነበራቸው የስራ ፍቅር፣ የነበራቸው ጉጉት ያን ሳስታውስ በቃ መቆጣጠር አቃተኝ ራሴ ነው። ትርኢቱን መልሰው ሲያሳዩኝ አንዳንድ ነገር ትዝ እያለኝም በጣም ከፍተኛ የሆነ ስሜት ውስጥ ገብቼ ነበር ያሳለፍኩት።
ታደሰ፣ ታዲያ በዚያ መድረክ የነበረውን ላየ ሰው ምናልባትም ከዚያ ቀደም ሙያም በግል ምግባርህንም ለማያውቅ ሰው ወሬውን ብቻ ቢሰማ የተጋነነ አድርጎ ሊወስደው የሚችል በእርግጥ የተለየ ቀን ነው የተመለከትኩት። ያሳለፋችሁትን የስራም የህይወትም ሁኔታ ያን ዘመን ለማያውቅ ሰው እንግዳ ይመስላልና እስኪ በዛ መድረክ የተከናወኑትን ዝግጅቶች መነሻ አድርገን አንዳንድ የሙያ አጋሮች ከተናገሯቸው ድምጾች አሰማሃለሁ። አስተያየቶቹን ተንተርሰን አንዳንድ ነጥቦችን እናነሳሳለን። ከአራቱ በቅርበት የሚያውቁ የሙያ አጋሮች እንግዶቻችን አንዱ ታማኝ በየነ የተናገረውን ላስቀድምና ወጋችን እንቀጥላለን።
በኢትዮጵያ ኪነ ጥበብ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ? ከየት ተነሳ? በስንት ዓመተ ምህረት ማጀመረው? መነሻው ምን ነበር የሚለውን ጥናት አካሄድን ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ጥፋት ተፈጽሟል ብዬ አምናለሁ።
ተመዝግቦ የተቀመጠ መረጃ አለመኖሩ፣ እንደ ታደሰ ያሉ የሰሩትን ስራ ለማይናገሩ ሰዎች ጥፋት ተሰርቷል ነው የሚለው ታማኝ። ምን ትላለህ ታደሰ?
ይሄ እውነት ነው። በእኔ ብቻ ሳይሆን ከኔ ቀደም የነበሩ እጅግ በጣም ማከብረው እጅግ በጣም ብዙ ስራ የሰራ ለኢትዮጵያ የባህል ክፍል አቶ አውላቸው፣ እኔ እንኳን ጋሼ አውላቸው ነው የምለው፣ እሱን የመሰለ ሰው አንድም ቀን በየትኛውም መድረክ ላይ ስሙ ሲጠራ አላቅም፣ አልሰማም። ይሄ ያሳፍራል። በጣም በጣም ትልቅ ሰው ነው። ቴክኖሎጂ ባልነበረበት ሰዓት በከብት ተጭኖ እየተጓዘ በቴፕ ቀርጾ አምጥቶ በፎቶግራፍ ምስላቸውን ቀርጾ፣ ያኔ ቪዲዮ የለም ምን የለም፣ እንደዛ አድርጎ አምጥቶ ያንን ሁሉ ስራ ሰርቶ ለዚህ ያበቃው እኛን ሁሉ የፈጠረ ሰው ነው። ግን ቦታም ምንም ስሙም ሜንሽን ተደርጎ አያውቅም። ያ ያሳዝነኛል። የእኔስ አሁን የቅርብ ጊዜ ነው እና እንጃ ስሜታዊ ሆንኩ።
ታማኝ ካንተ የሚጋራ ይመስላል ታደሰ፣ አሁን ያነሳቸውን ለእሳቸው ያለህን ክብር ገልጦ ከዚያ የተረከበው ይላል። እስኪ አሁንም ታማኝን መልሰን እንስማና ሌሎች የሙያ አጋሮችም ያሉትን አለፍ አለፍ እያልን እንሰማለን።
በአሁኑ አጠራር የብሔር ብሔረሰቦች እየተባለ ወይ አደባባዊ የሚሰበከው ከየት ጀመረ? ማ ጀመረው? እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለዓለም አቀፍ መድረክ በቃ የሚለውን ለአጥኚዎች ለወደፊቱ እንደ ቤት ስራ ልተወው እና ታደሰ ደጋግሞ የሚያነሳቸው ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ ከሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው።
ስራቸው እና ህይወታቸው ለዚህ ትውልድ ያልደረሰ በሚል በቁጭት የምታነሳቸው ከሳቸው ተረክበ የሚቀጥለው ደረጃ የወሰድከው አንተ መሆንህን ይመሰክራል። ታማኝ ጥናት ይደረግም ሲል ይገፋፋል።
እኔ መቼም በእውነት ጋሽ አውላቸው የሰራው ስራ በዓለም ላይ ለዞርንባቸው ያሳየናቸው ትርኢቶች፣ እንዲሁም ለጥቁር ህዝቦች በዓል የእሱ ስራዎች እንዴት እንድትንጸባረቁ በተለያየ ዓለም ላይ በዓላት ሲከበሩ እየተጋበዝም የሰራ ናቸው የእሱ ነው። ለረጅም ጊዜ ይዞት የቆየው የእሱ ስራ ነው እና እኛንም አሳደገን ብዬ የምለው እሱ ብቻ አይደለም። እሱ ስለፈጠረን እዛ ቦታ ስላደረሰን በየሀገሩ ስንሄድ የተለያየ ዝግጅቶች እናያለን። ያ ዝግጅት የእኛንም አይምሮ አብስሎታል። የምልህ ለሙያው ብቁ እንድንሆን ረድቶናል። የመጨረሻውን ባንሆን እንደው የምልህ ሀሳብ እንዲሰጠን እንዴት እንደምንሰራ ምን ብንሰራ ጥሩ ውጤት እንደሚመጣ እንደው የተለያዩ ነገሮችን ሰጥቶናል እና ጋሽ አውላቸው ከባድ 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 በጣም በትልቁ መከበር የሚገባው ሰው ነው። ይሄ እውነት ነው። አሁን ታማኝ ያለውን ስትነግረኝ በጣም እውነት ነው። እውነቱ ነው። እና ደግሞም የለም እንጂ አሁንም እኮ የለም። እና ለጋሽ አውላቸው ምስጋናና ክብር ይሁን እላለሁ።
ታደሰ፣ በዚህ ቀደም ብዬ በጠቀስኩት ውይይት ላይ አራት የሙያ ህጋሮችን ደጋግሜ አንስቻለሁ። እውቋ ሁለገባ የኪነ ጥበብ ሰው አለም ፀሐይ ወዳጆ፣ ሌላው የስነ ጽሁፍና የመድረክ ሰው አለማየሁ ገብረ ህይወት፣ በህዝብ ለህዝብም ጭምር ከአንተ ጋር የሰራውን አቶ ኤልያስ አረጋ በውይይቱ የበኩላቸውን አንስተዋል። እስኪ በተለይ ስራህን አስመልክቶ የተነገሩትን እናስቀድምና አሁንም ወጋችን እንቀጥላለን።
የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፍ አይለበትም። ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ በአልባሳት፣ በቁሳቁስ፣ በወግ ዕቃ ላይ ስራውን የሚሰራው እሱ ነው። ይህ በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ኖሮት የየራሱ የሙያ ባለቤት አለው። እሱ እንደ ሌሎቹ ይሄን ስሩልኝ ወይም ይሄንን ንድፍ አቅርቡልኝ ብሎ አይተው አልተለመደም።
አንተ መስራት ከሚገባ የስራ ኃላፊነት ውጪ ሌሎች ባለሙያዎች የሚሰሩትንም ኃላፊነት ወስደህ ትሰራለህ ነው ያለችው አለም ፀሐይ። እስኪ ትርኢቶችን ስታዘጋጅ የምታልፍበትን መንገድ ደግሞ በመጠኑ አጫውተን።
አዎ፣ ይሄ እውነት ነው። ትንሽ መነሻ ሀሳብ ከያዝክ በኋላ እንዴት ልስራው፣ ምን ማያያዣ ታሪክ ይኖረዋል፣ ባክግራውንዱ ከጀርባ ምን አይነት ስዕል ቢኖረው ጥሩ ነው? ንቅናቄዎቹ ምን ቢመስሉ ጥሩ ነው? እነኚህን ነገሮች ጭንቅላቴ ውስጥ በማስገባት በማስታወሻም በመያዝ ነገሩን ከነደፍኩና ከጀመርኩ በኋላ ወደ መድረክ ሰዎች ሄጄ ከመድረክ ሰዎች ጋር እነጋገራለሁ፣ ሰዓሊዎች ጋር እነጋገራለሁ። የትርኢቱ ባክግራውንድ ሆኖ የሚወጣውን ስዕል ሰዓሊዎቹ እንዴት ሊሰሉልኝ እንደሚገባ ሀሳብ ከነሱ ጋር እነጋገራለሁ። ከዛም ደግሞ ያንን አብሬ መሯሯጥ፣ አብሬ ማድረግ፣ መስራት እንዲህ አይነት ነገሮችን ቁጭ ብዬ አልጠብቅም። እነሱ ጨርሰናል እስኪሉኝ እና ሮጣለሁ፣ እሄዳለሁ፣ ይሄን አውጡልኝ እያል እጠይቃለሁ። እና ያንን በማድረግ እኔም ድካም አይሰማኝም እና በጣም ደስተኛ ነኝ። በዛ ሰዎቹም ጥሩ ጥሩ አይዲያ ያላቸው ሰዎች ናቸው በእውነቱ። ሰዓሊዎቹም ያጋጠሙኝ አሁን ህዝብ ለህዝብ ላይ አይቶ እንደሆነ ባክግራውንዱ አብሮኝ ክፍለ ሀገር ከክፍለ ሀገር የዞረ ታደሰ መስፍን ነው
ሰዓሊው።
መስፍን ሰዓሊው ታላቅ ሰዓሊ ነው፣ በጣም ታላቅ ሰዓሊ ነው። እና ከእሱ ጋር እንዲሁም ሌላ ደግሞ ታደሰ ደምስ የሚባል ካሜራማን አስፋው ነው መስፍን የሚባል ረዳት ካሜራማን፣ አቶ ላቀው የሚባሉ ፎቶግራፈር፣ እንደ ኩት ውጁሉ አይነት ሙዚቃ ቀራጭ፣ እንዲህ ሆነን ሄደን ይዘን መጠን ምን ይምሰል የሚለውን እየተወያየን ያደረግ ነው። የበለጠ ግን ጥሩ አድርጎ ፈጥሮ ይሰራልን በባክግራውንዱ በህዝብ ለህዝብ ላይ ታደሰ መስፍን ማከብረው ሰው ነው እና በጣም ጥሩ ሰው ነው። ሌሎቹም የቲያትር ቤቱ ሰዓሊዎች ሀሳቡን ሰጣቸዋለሁ። ሀሳቡን ይዘው እነሱ ሞር ያበለጽጉታል እና እንዴት እናርገው እንዲናርገው ወይ ይላሉ። ያንን እንግዲህ አብሬያቸው መሮጥ አለብኝ እንጂ እኔ የኔን ስራ ብቻ ሰርቼ ቁጭ ብዬ አልጠብቅም።
አንዳንዶች የሙያ አስተያየት ሲሰጡ በስሜት ተመስጠህ የምትሰራበትን ሁኔታ ሲገልጹ አትረካም፣ ጥንቅቅ ያለ ስራ እስኪሆን ድረስ ሁሉ ነገርህን ትሰጣለህ ይላሉ። ፐርፌክሽኒስት እንደሚባለው በአውሮፓውያኑ ባህል የተጠናቀቀ ልዩ ስራ ለመስራት ሁሉ ነገርህን ነው የምትሰጠው፣ ከሌሎችም እንደዚያው ጥራት ያለው ነገር ትጠብቃለህ ትባላለህ። ይህንኑ አስመልክቶ የተሰጠ አስተያየት ላሰማህና ውይይታችን እንቀጥላለን።
ታደሰ፣ እኔ ታደሰ ብዬው አላውቅም፣ ታዴ ነው አብዛኛው ሰው ታዴ ነው የሚለው። ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው። እና የዛ ነው ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ የተለየ ነው። በጣም ሩህሩህ ነው። በጣም አልቃሻ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ትሁት ሰው ነው። ልክ በተመሳሳይ ደግሞ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲሲፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምረት የለውም።
እንግዲህ ታማኝ ምስክርነቱን ግልጽ በሚታይ በግል ጠባይህ የሚያወዳድርህ እንደሌለ ገልጾ ስራ ጋር ሲመጣ ግን ምህረት የለህም ነው የሚለው።
አይ ይሄ እውነት ነው። ምን ጭንቅላት ውስጥ የምታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት በአእምሮ እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲህ ይሆናል፣ ተነገ ወዲያ ሲያልቅ ህዝብ ያየዋል፣ ህዝቡ ይረካል ወይ እና ሰርቼም አልቆም ህዝብም አይቶ ቢሆን ልክ አለመሆኑ ይገባኛል። እንደው መቀየር ነበረበት፣ መሻሻል ነበረበት። አንዳንዴ የፕሮግራም መጣበብ ይመጣል፣ ቶሎ ይቅረብ ይባላል። ያው የእኛን ሀገር ታውቀዋለህ፣ ሱሪ ባንገት እንደሚባለው ነው። በአስቸኳይ ይቅረብ ነው፣ በአስቸኳይ እንዲሁን ነው። የጥናት ጊዜና የልምምድ ጊዜውን ከምንም አይቆጥሩትም እና ያ ያበሳጨኛል፣ ያ ያጎዳል። ግን ተሰርቶ ሲያልቅ እኔ አረካም በነገሩ፣ ግን ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል። እዚህ ጋር ችግር አለ፣ ግን ይህን ችግር አይተው እንዴት አደነቁት፣ እንዴት አመሰገኑ ብዬ ራሴ የምገረም ነበረ። ታማኝ ብዙውን ነገር በቅርብ ስለሚያይ የተናገረው እውነቱን ነው።
ታማኝ በቅርበት ከሚያውቁ ባለሙያዎች
በጣም
ሌላ በቅርበት የሚያውቅ ባለሙያ ላንጣ። በተለይ ቀደም ብለህ ተቀስ ያደረከው ብዙም የተባለለት ምናልባትም ብዙም ያወያይ የሚያነጋግረን ህዝብ ለህዝብን በተመለከተ አብሮህ ረጅም መንገድ የተጓዘ የሀገር ፍቅር ባለሙያ ሳለ አንተ ጋር ሊገናኝ ብሔራዊ ቲያትር የመጣባትን ቀን የመጀመሪያውን ቀን ያስታውሳል። እንዴት እንደተዋወቀ በእለቱም በመድረኩ ላይ ያስታውሷል። በቃለ ምልልሳችንም አንስቶታል። እያነሳ ያለሁት ኤልያስ አረጋ የተባለውን የሙዚቃ ባለሙያ ነው። የእሱን ድምፅ እንስማህና ወጋችን እንቀጥላለን።
እዚህ ሀገር በቆየሁባቸው ጊዜዎች አብዛኛውን ነገር እንደው በምኞት ነበር ያሳለፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮችን ኢትዮጵያ እንደው ዛፉ ሳይቀር እንደው ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት፣ በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና እንትን ያዘጋጁላቸዋል፣ ፕሮግራሞች ያዘጋጁላቸዋል። ለምሳሌ እንደነ ሳሚ ዴቪስ ጁኒየር፣ እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ላይ በጣም ሁሉንም እያከበሯቸው ነው ሄዱ። በዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንዲህ አይነት ነገር አልተለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አድርጌ አመሰግናለሁ። ለምሳሌ አለም ፀሐይ፣ ባለባይ፣ ሌሎቹንም ይህን ሀሳብ በማምጣታቸው ራሱ ናፊ ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ብዙዎቹን አጥተናቸዋል። ከባድ አስተዋጽኦ ያደረጉ ባለሙያዎች የሉም አሁን። በእርግጥ በዛ እናዝናለን፣ ግን የመጀመሩም ቢሆን በጣም ጥሩ ነው።
እንደሰማኸው ሙያ አጋርህ ኤልያስ አረጋ በእለቱ ለአንተ ክብር በተሰናዳው ያደረበትን ስሜት ነው የገለጸው። ከሚያውቀው ከሚኖርበት አገር ባህልም ጋራ የኢትዮጵያን እያነጻጸረ ለረጅም ጊዜ የነበረውን ቅሬታ መልስ የሰጠ አድርጎ ነው የወሰደው። ኤልያስ ታዲያ ድም ጠቀስሻ አርጌዋለሁ፣ ከመጀመሪያ ትውውቃቸው ከሀገር ፍቅር መጥቶ ብሔራዊ ቲያትር ሲያገኝህ የነበረውን ነገር ያስታውሳል። በጋራ ለምትሰሩት ስራ አስጠርተው ሊያገኝህ የነበረውን ጊዜ ታስታውስ ይሆን?
አዎ፣ ምንድን ነው የሀገር ፍቅር ማህበር አንድ ዝግጅት ይዞ መጥቶ በቀዳማዊ ኃይለ ሥላሴ ቲያትር ትርኢት ሲሰራ ይሄ ልጅ ማዕከላቸው ቁጭ ብሏል። አንደኛ ወጣት ነው፣ ሁለተኛ ብዙም የቆየ አይደለም፣ አዲስ ነው፣ ግን ባንዱን ይመራል። ከኋላ ሆኖ ግራና ቀኝ እንደዚህ ይመራል። በጣም እየተደነቅኩ ነበረ ማየውና ፕሮግራሙ ሲያልቅ ስጠየቅ አዲስ ልጅ ነው፣ ጎበዝ ነው፣ በቃ ምናምን ነው አሉኝ። እንደገና ቆየውና ድጋሚ ሌላ ቀን እንደዚሁ የሆነ ትርኢት ሲያቀርቡ አየሁት። ከእሱ ጋር መስራትም በጣም ፈለግኩኝ። ያው የሆነ ዝግጅት መጣ እና እሱ እንዳለው ልክ ተጠርቶ መጣ፣ ተገናኘን እና ሀሳብ ለሀሳብ ተለዋወጥ። ኤልያስ በጣም ጎበዝ ሰው ነው፣ በጣም በጣም ቅን ሰው ነው እና በእውነት ደግሞ ትልቅ ተሰጥኦ አለው። በጣም 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 እንዲሁ ቀልጦ መቅረቱ ያሳዝነኛል። ትልቅ ተሰጥኦ አለው በጣም። እኔ አሁን ህዝብ ለህዝብ ላይ ስንሰራ በእውነት ሙላቱ የሌለበት እጅ የማናግረው እሱን ነው። እንዲህ አድርግልኝ፣ እዚህ ጭምርልኝ፣ እዚህ ቀንስልኝ እለው ነበር እና በጣም ማከብረው ሰው ነው። እዚህም ከመጣው በኋላ እኮ አብረን ልንሰራ ሞክረናል።
ጀምራችሁ ነበር እንደመጣ?
ግን ያው ሁኔታዎች አልተሟሉም እና በዚህ አይነት አልተሳካም።
እዚህ ሀገር ትርኢቶች ማሳየት የቱን ያህል እንደሚከብድ ይታወቃል። የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። እርግጥ ብዙ ባለሙያዎች አላችሁ፣ ያለው እድል በኖረ ብለህ ትመኛለህ።
እውነት
ታደሰ፣ ከሙያህ ጋር የተያያዘ ይልቁንም ደጋግመን የምናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንም ጨምሮ እንነጋገራለን በሚቀጥለው ፕሮግራማችን። ዛሬ ታዲያ ለስንበት እንዲሆነን ወደ ሙያ አጀማመርህ ልውሰድህ። የመጣህበትን የተለየ መንገድ ያህል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን፣ የህይወት ታሪክህን የሚተርክ ጽሁፍ ላይ እንደተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ። የ1953ቱ የታህሳስ ግርግር የሚባለው የመንግስት ነዋይ እና የግርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶችን እንዲቋረጡ ማድረጉን በአጋጣሚ በዚያን ጊዜ ቤተሰቦችህን ቤት ተከራይተው የሚኖር አንድ ወጣት የአስር አለቃ ታምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዞህ እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርካል። እስኪ ያጫው ተንገፋ አድርገ ኋላ በሰፊው የሙዚቃ ህይወት መንገድህን የምንቃኝባቸው ሀሳቦች ይኖሩናል። ሁሉ ለገቡን የጥበብ ሰው ለጊዜው አመሰግናለሁ። አድማጮች፣ ከታደሰ ጋር የጀመርነው ወግ አልተቋጨም። በሚቀጥለው ፕሮግራማችን እንመለስበታለን። ከጠገቡት ግሩም ለዛ ካላቸው የጥላሁን ዜማዎች አንዱን ነበር የሰማ ነው። ወደ ተከታዩ ፕሮግራማችን ስንሻገር የ2020 ወጎች፣ ህልሞችና እቅዶችን እናገኛለን። በቀደመው የራዲዮ መጽሔት ዝግጅታችን ጀመር ያደረግነው ወግ ነው። በአሜሪካ ድምፅ መጨረሻ ቀኑ በመሸኛው ዕለት በነበረን የስንብት ወግ ላይ ተዋውቃችሁታል። የአሜሪካ ድምፅ የዲጂታል ክፍል ባልደረባ ነው። ስለ ዲጂታል ሚዲያ፣ ስለ አሜሪካ ድምፅ ቆይታውና ገጠመኞቹ፣ የሥራ ሕይወት ታሪኩን ያወጋን ወጣት ለቀጣይ ትምህርት የአሜሪካን ድምፅ የዲጂታል ክፍል ተሰናብቶ ከመሄዱ በፊት በርከት ያሉ ሥራዎችን ሰርቷል። ተፈራ ግርማ ተፈራ ተፈራ ባለፈው ሳምንት ልባት ካደረግንበት ነው የምንጀምረው። ስለ ጉዞ፣ ስለ እቅዶች፣ ከተለማማጅ ተማሪነት አንስቶ አሜሪካ ድምፅ ውስጥ በተለያዩ የስራ መደቦች፣ የተለያዩ ክፍሎች ውስጥ በአጭር ጊዜ ውስጥ ብዙ ስራዎችን የመስራት እድል ያገኘ ብዙም የትምህርት መንገዶችንም በስራ ላይ ያሳለፍክ ነህና ስለ እሱ ተጫውተን ነበረ ወጋችንን የቋጨ ነው። እስኪ ስለ ቤተሰብ ህይወት፣ ምናልባትም ለአንተ በዚህ መንገድ መምጣት ወላጆችህም የሚዲያ ሰዎች ስለሆኑ የእነሱም አስተዋጽኦ ይኖረዋልና እንዴት ነው በሚል ነበር አጀማመርህን መልከት ያደረግ ነው። ወደዚያው እናምራ። እናትህ ገነት ምትኬ በኢትዮጵያ ሬዲዮ ሰርታለች። አሜሪካ ድምፅም ለተወሰነ ጊዜ የጤና ፕሮግራሞችን ታዘጋጅ ነበረ። አባትህ ዛሬ በህይወት እንደሌሉ አውቃለሁኝ። አቶ ግርማ ተፈራ የስምህ አጠራር ራሱ ተፈራ ግርማ ተፈራ ነው እስከ አያት ድረስ። እስኪ ባጭሩ ንገረን። ምናልባትም የቤተሰቦችህም መንገድ ከሚዲያ ጋር እንድትቀራረብ የረዳ ይመስላል። የራስህ ነገር እንዳለ ሆኖ
ይመስላል። እንደ አጋጣሚ ሆኖ እኔ አክቹዋሊ ወደ ሚዲያ አለም ሲገባ ያ የነሱን ስራ በረም ባላቆም ልጅ ለሆንኩኝ በጽሁፋቸው እንደዛ ቤት አካባቢ ሲኖር ወይ ደግሞ በየቀኑ ጠዋት ላይ ጋዜጣ ነው የሚያነቡት እና ለእኛም ትንሽ ተርፈን ነበር ከስፖርት ጀምሮ ነገር ሰው በዛ ትልሜ ይገባኝ ነበረ ምን ያህል እነሱ ስራውን በጣም ያከብሩት እንደነበር። በራሴ ሲገባበት እንደዚሁ በኳስ ነገር ነው የገባውበት። የኳስ ቪዲዮዎች ኦንላይን ኤዲት ማድረግ ጀምረ ምናምን ለመጀመሪያ ጊዜ እንደውም እናቴ እዚህ ምናልከው የጤና ፕሮግራሞች ስሰራ ለምን አትመጣም አንድ ቀን ዝም ብለህ ቢሮውን ለማየት ምናምን ትለኝ ነበር።
ትምህርት ቤት ነበር ከዛ
ያኔ ተማሪ ነበርኩኝ። ሀይ ስኩል ጨርሼ ወደ ኮሌጅ የገባው ነበር።
ሀይ ስኩል እዚህ ነው የጨረስከው? ስንተኛ ክፍል ሆነ መጣ ወደ ዩኒቨርሲቲ?
እዚህ ትንሽ የመደራረብ ነገር አለ ይመስለኛል። ግን እዛ ልክ የማትሪክ ፈተና ከ12ኛ ክፍል ወደ 10ኛ ክፍል ተለውጦ 10ኛ ክፍል የገባው አካባቢ ነበር ወደዚህ የመጣሁት። ከዛ እዚህ ስገባ ደግሞ ወደ 9-10 አካባቢ መሀል ላይ ነገር ነው የገባሁት እና እንደ ከዛ ነው የጨረስኩት ትምህርቴን እዚህ። ስለዚህ አንድ 2 ዓመት ተኩል ያህል ተምሬያለሁ እዚህ የአሜሪካ ሀይ ስኩል ውስጥ ማለት ነው። አሁን የለም እንጂ አንድ ሰሞን ኢትዮጵያ ቴሌቪዥን ኔትወርክ እንደዛ ተብሎ ቢሞከር ቻናል ነበር እዚህ። ያኔም እንደዚሁ እንደሰራሁት እንደ ኢንተርን ቪዲዮ ኤዲት ማድረግ ምናምን ሞክሬ ነበር። ግን የሚዲያ አለሙ በቃ እንደዚህ ያኔ ገና ዩቲዩብ ምናምን መፈጠር የጀመረበት ጊዜ ነው እና አላየሁትም እድገቱን እና ለዛም ነው አሁን በጣም ይስበኝ ይመስለኛል። እንደ ትልፍ ጊዜ በጣም ወድጄ የምሰራው ነገር ነው። ግን መጨረሻ ላይ ነው እንደውም በቃ እሺ ብዬ አንድ ቀን ሁሌም ያው ሰመር ለሞረ ክረምት ስትመለስ ጓደኞች አሉ የራስ የምትፈልጋቸው ነገሮች አሉ እና አይን አንድ ቀን ሄዳለሁ በቃ ግን ቪኦኤ እኔ እኮ ብዙ አላውቀው ምናምን ነገር እያልኩ ነበር ከሩቅ ነበር እንደማውቀው። እና ከዛ አንድ ቀን መጣሁ ኢንተርንሺፕ ጀመርን እና ያኔ በቃ ገባኝ ምን ያህል ስራ አይመስልህም ሰዓቱም በጣም እና አይ ቲንክ በጣም እዚህም ቤት ብዙ ሰዎች የተግባባሁትን በዛ ነው ስራ ስለማይመስለኝ ስጠየቅም እሺ ነው ወይ እዚህ አካባቢ እና
ብዙ ሳታጠፋለህ በስራ ላይ ደስ እያለ
ቁጭ ብለህ ሳታስበው አምሽተህ ትመለሳለህ ቤት እና ትንሽ እንደውም ስራ ጥሩ ነው የምለው የምትወደው ነገር ስለሆነ ነው እንጂ ባይመችህ እኮ ምን ደሞዜ ነው ብለህ ቤት ትመለሳለህ አይደል? ስለዚህ በጣም የሚስብ ነገር አለው እና ኦቨርታይም ማነበውም ጽሁፍ ስለዛው መሆን ጀመረ። ስለ ሚዲያውና ቴክኖሎጂ አንድ ላይ ቴክኖሎጂም ትልቅ ኢንትረስት ነበረኝ እና እንደ ብዙ ሴክተሮች እንደውም አይ ቲንክ ቀዳሚ ኢፌክት የተደረገው ሚዲያ ይመስለኝ። ስለዚህ ያ ትራንስፎርሜሽን አፕን ሲያደርግ መሀል ላይ መሆን ደግሞ ይረዳል በጣም እና ልነ ፌስቡክም በጣም ስናደንቃቸውም አሁን ደግሞ ትንሽ ትችት ሲደርስባቸውም ያንን ሁሉ ማየት ደግሞ አጭር ጊዜ ነው። ባይ ዘ ወይ ይከብደኛል እኔ እንደው መሸኛ ተብሎ እንኳን ስጠራ እዚህ እነ ሰለሞን ክፍሌና አዲሱን የሸኘ ቤት ከእድሜ አንጻር ነው እንጂ እዚህ ብዙ የሰራሁት
አንተ እየተመላለስክ ነው የሚሸኘ
ልማድ ያደረግኩት እኔማ በጣም እና እንደዛ ለማለት ነው። ሶ አዎ የቤተሰብ ኢንፍሉዌንስ አለበት በተለይ ከጀመርኩ በኋላ ነው። ያኔ ደግሞ ሲሪየስ ሞሰር ስትጀምር ምን ያህል እነሱ ሰርተው እንደነበር ማንተስ ምን ያህል ልትወስደው እንደምትችል ይህንን ስራ ያው ያደርገዋል ማለት ነው። ስለዚህ ሆፕፉሊ በቤተሰባችን ሁሌ አንድ ጋዜጠኛ አንድ ደግሞ ወደ ውትድርና የገባ ሳለ ይባላል በሌቭል ያህል አንዳንድ እየወሰድ ነው።
ስለ አባትም እስኪ በመጠኑ ንገረን። አባት ትንሽ ቀደም ይላል በህይወት ካለፉ ዓመታት ተቆጥረዋል። እስኪ ንገረን ስለ አባትህ። የሚታወቁ በሚዲያው አካባቢ የሚታወቁ ሰው ናቸው።
እንግዲህ ማቃት ታሪክ አጠር እንዳልኩ ብዙም ስላልጠይቀ አልደረስኩባቸውም። ግን ማውቀው ነገር አንድ ሁሌም እንትን ማይለኝ ኢንቨስቲጌቲቭ ጆርናሊዝም በተወሰነ ሌቭል ኢትዮጵያ ውስጥ መጀመሪያ የሰራው እሱ ነው ሲባል ሰማለሁ። ለምሳሌ
የት እንደሰሩም ነገር
አሁንም የምፈልገው አንድ እንደውም እናቴ ትለኛለች ኮፒ ቢገኝ ትለኛለች አንድ መጽሔት ጀምሮ ነበረ የዛሬ ስንት ዓመታት የተዘጋ መጽሔት ማለት ነው። በነበረው ሁኔታዎች
ታስታውሳለህ መጽሔትን ስም
ጸደይ ወይ ጸዳል መሰለኝ እና እንደውም በጣም ሪስክ ስለሚወስድ እና በብር ስም ይጽፍ ነበር። ስሙን ባስታውሰው ደስ ይለኛል። ትንሽ ማወቅ ያለብኝ ታሪኮች ናቸው። ግን በተለይ ደግሞ ኤርሊ ኦን ስለ አዲስ አበባ ላውንድሪዎች እና ስጋ ቤቶች ሆን አስቅኝ አስቅኝ ሪፖርቶች ሰርተው ላውንድሪ ተብሎ ለምሳሌ በእጃቸው የሚታጠብ አይነት ነገር እና ትልቅ ኮንትሮቨርሻል የሆነ አይ ቲንክ አዲስ አበባ ውስጥ የሚያነጋግር
የምርመራ ጋዜጠኝነት ጥናት አድርገው ፈልገው ፈልፍለው
አዎ
በዋናነት ጋዜጣ ላይ ነበር የሚሰሩት ወይስ ሬዲዮ ጣቢያ ውስጥ ነው?
አንድ ሚኒስትር ውስጥ ሰሩ ነበር። ምንም እንደሚባል ሚኒስትሩ ይቅርታ፣
አንተ ልጅ እያለህ ነው ያረፉት ትንሽ ልጅ?
አዎ ሜቢ 10-11 አካባቢ እንደዛ ልበል።
አንተ 11 ዓመት እድሜ እያለ
እንዳልኩ ከስራው ሳይሆን ብዙ ትዝ የሚለኝ እንደዚህ ጠዋት የምናደርጋቸው አክቲቪቲዎች ምናምን ነው። ጠዋት ተነስተን ጋዜጣ በልጅነት የማንበብ የጀመርኩት አሁንም አንዳንዴ አማርኛ እንዴት ነው የማይረሳ ምናምን ሲለኝ ሰው አሪፍ ሆኖ አይደለም ግን ያኔ በጣም እንደው ከእድሜያችን በላይ የሆኑ ነገሮችን ራሱ እነሱ አንብበው እንደጨረሱ ጋዜጣ ወደኛ ነበር የሚመጣው። ስለዚህ እናትና አባት ጠዋት ላይ ትምህርት ቤት ሲያደርሱን አቁመን ትንሽ ቡና ምናምን ይዝ ነበር እና ያኔ ትዝ የሚለኝ እኔ ነው ወንድሜ ከኋላ ተቀምጠን እነሱ ከፊት ለፊት ጋቢና ቁጭ ብለው መጀመሪያ ስፖርት ይላክልናል። እዛ ስፖርት ከጨረስን በኋላ ያው እነሱ ያነበሩ እና ሲነጋገሩም እንሰማቸዋለን። ምንድን ነው እንደዚህ የሚያነጋግራቸው ብለን ምንም በማይገባን ዜና እናነብ ነበር እና አይ ቲንክ እሱ ትንሽ ኢንፍሉዌንስ እንዳደረገኝ አውቃለሁ። ቀጥሎ ደግሞ ያ በቱሪዝም ኮሚሽን ፈረንሳይኛ አስተማሪም ሆኖ ነበር። የፈረንሳይኛው ከዚያ የመጣ ይመስለኛል። ስለዚህ ያው ሊሴ እንድማር አሜ ትልቅ እድል ነው የሆነው እና እንደዛ እንደሆነ አውቃለሁ። ከዛ ውጭ ግን በቃ በጣም ጥሩ አባት እንደሆነ ትዝ ይለኛል። ሰዓቱ ከኛ ጋር እንደነበር ኳስ ሜዳ እና አሁን ስታስበው ነው ትንሽ አርገህ ምናምን እንደው ምን ያህል ሰዓት ቢኖረው ነው ካንተ ጋር እንደዚህ ማለት ለጊዜው ስፔን ለማያጠፉትና እንደሱ አይነት ነገሮች ትዝ ይሉኛል። ወደ ስራው ዓለም ብዙ አልገባውበትም ግን አው እናቴም ጽሁፍ አብረው እንደሚጽፉ እንደነበር ትነግረኛለች። በተለይ ደግሞ የሱ ቋንቋ አጠቃቀሙ በጣም አሪፍ እንደነበር እና እንደዛ ነገሮችን ማስተዋወሰው
ተፈራ ግርማ ተፈራ ረጅሙን መንገድ ልትጀምር ነው አንተ ግን አጠራ አድርገህ ፈጠን ብለህ እንደምትመለስ አምናለሁኝ።
ከተበቃችሁና
ዛቱን አጥፍተህ ትምህርትን ጨርሰህ እንገናኝ በሰፊው እናወራለን። ከዚያ በፊት ግን ለአድማጮች ቃል እንደገባሁት ቴክኖሎጂ ነክ የሆኑ ዲጂታል ሚዲያውን የሚመለከቱ ጉዳዮች ላይ አዋያይ አነጋጋሪ የወደፊት አቅጣጫን የሚመለከቱ ርዕሶች ላይ መልሼ በራዲዮ መጽሔት እንደማገኝ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። በጣም
የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን ታዲያ አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ባለፈው የራዲዮ መጽሔት ዝግጅታችን በዜና ንባብ ወቅት በተፈጠረ ስህተት የዜና ንባቡ ከተመደበለት ሰዓት በላይ በማለፉ የራዲዮ መጽሔት በወጉ በተሰናዳበት ጣዕም እስከ መጨረሻው ሊቀርብ አልቻለም። በዚህም ሳቢያ የንጉሴም ምጥን ቅንብር ሙሉን መሄድ ሳይችሉ ከቀሩ ዝግጅቶች ውስጥ ነው። ንጉሴ ታዲያ ለምሽቱ ከአንድ የትምህርት ባለሙያና የሙዚቃ አዋቂ ጋር ያደረገውን ቆይታ ነው ይዞ የቀረበው። ወደ ዝግጅቱ
አሉላ፣ በቅድሚያ የ15 ቀን ሰላምታዬ ላንተና ለአድማጮቻችን ይድረስልኝ። የዛሬ እንግዳዬ ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ ነው። የትምህርት የሙዚቃና የዜማ ሰው ነው። ፒያኖውን ያንቀባርረዋል፣ መሰንቆውንና ክራሩን ይደረድረዋል፣ ድጓና ጾመ ድጓውን ተምሮ ከጫፍ እስከ ጫፍ ይወጣዋል። በዘመናዊው ትምህርት ዶክትሬት ማዕረግ ላይ ደርሶ በመንፈሳዊው ዜማ ቤት ገብቶ ሰላም ለኪ ብሎ ጾመ ድጓውንና ድጓውን መዝለቅ። አራት ሰው ሞተ ተቀበረ ዛሬ፣ ድጓ ጾመ ድጓ መዋሥዕት ዝማሬ ተብሎ ነበር ከዚህ ቀደም አንድ የዜማ መምህር በሞተ ጊዜ። ተባባሪ ፕሮፌሰር ውቤ ካሳዬ፣ እስኪ እንደው በቅድሚያ ውይይታችንን በዘመናዊው የሙዚቃ ትምህርትህን ጀምር።
የሙዚቃ ስሜት ነበረኝ። ሁለተኛ ደረጃ በነበርኩበት ጊዜ ያሬድ ሙዚቃ ትምህርት ቤት ገባሁኝ። ከዛ እዛ ትምህርት ቤት ስገባ ትኩረቱ ለዘመናዊው ሙዚቃ ነው እንጂ ለባህላዊው ሙዚቃ አይደለም። እርግጥ ባህላዊ ሙዚቃ ትምህርት ይሰጣል እዛ። ነገር ግን የቅዱስ ያሬድን ዜማ በተመለከተ በጣም አነስተኛ ነው እዛ የሚሰጠው፣ እንደ ስሙ አይደለምና ይሄ ይቆጨኝ ነበረ። ዩኒቨርሲቲ ከገባሁም በኋላ ይቆጨኝ ነበር። እንግዲህ እግዚአብሔር ፈቀደና ባታ ገብቼ እንድማር ሆነ።
አዎ፣ መጀመሪያ ግን ያሬድ ትምህርት ቤት ገብተህ ምን አጠና?
ያሬድ ሙዚቃ ትምህርት ቤት ገብቼ ሜጀሬ ፒያኖ ነበረ። ባህላዊም በተመለከተ ማሲንቆ ተምሬያለሁ። ባህላዊ ዳንስም እንደዚሁ አንድ ባዳሽ የሚሉት ነበረ፣ እሱን ተምሬያለሁ። እንግዲህ ትኩረቱ ጎላ ብሎ አልተሰጠውም እንጂ አንዳንድ እንቅስቃሴዎች ነበሩ። አሁን እንዳልኩት ባህላዊ ዳንስና የባህላዊ ሙዚቃ መሳሪያዎችን መጫወት ያ ተካቶ ነበር። ነገር ግን ሰፋ ባለ መልኩ የቅዱስ ያሬድን ስራዎች በተመለከተ ራሱን ችሎ መጠናት ሲገባው ያ አልተደረገም እና እንደው እንደ ምሳሌ ልጠቅስ የምችለው ሊቀ ጠበብት አክሊለ ብርሃን ወልደ ቂርቆስ ጥቁሩን ድጓ እንግዲህ የመጀመሪያውን በህትመት የወጣውን ድጓ ከጻፉት አንዱ የበዛ ትምህርት ቤት የአማርኛ ትምህርት አስተማሪ የነበሩ እሳቸው ሊቅ ናቸው። በተለይ በድጓ ሊቅ ናቸው እና በዛ ጊዜ እንግዲህ እሳቸው አማርኛ ነው እንጂ አስተማሩን የነበረው የቅዱስ ያሬድን ዜማ ብዛም አላስተማሩንም። ስለዚህ እኔ ከነክነኝ ነበር ከጊዜ በኋላ አንዱም የቅዱስ ያሬድ ዜማ ትልቅ ስራ ነው፣ ከማንም በላይ ነው፣ ልናስፋፋው የሚገባን ስራ ነው እና ያይቆጨኝ ስለነበረ እግዚአብሔር ፈቅዶ ወደዚህ ለመግባት በቅቻለሁ።
ምን አጥንተህ በምን ሙያ ተመረክ?
በፒያኖ ነው የተመረኩት። ማሲንቆ እንማራለን እንግዲህ፣ እሱም እንደ ማይነር መውሰድ ይቻላል እንደ ሁለተኛ።
ከዛ ወደ ምን አይነት ትምህርት ክፍል ሄድክ? ከዛ በኋላ ትምህርትህን እንዴት አረክ? እስቲ የተማርካቸውን ትምህርቶች አስረዳኝ።
እንግዲህ እዛ ትምህርት ቤት በነበርኩበት ጊዜ የሙዚቃ ትምህርትና የአካዳሚክ ትምህርት ይሰጥ ነበረ እና በአካዳሚውም ምንም አልልም ነበርና 12ኛ ክፍልን እንዳለፍኩኝ፣ ከዛ በኋላ ወደ መምህራን ትምህርት አካዳሚ አካዳሚ ኦፍ ፔዳጎጂ የሚባለው ባህር ዳር በሚገኘው እዛ ገብቼ ትምህርቴን ጨረስኩኝ፣ መምህር ሆንኩኝ። ከዛ በኋላ የስርዓተ ትምህርት ዝግጅት ጥናትና ምርምር ኢንስቲትዩት ውስጥ እዛም ገብቼ በስርዓተ ትምህርት ኤክስፐርትነት ለ22 ዓመት ሰራው። ከዛ በኋላ አዲስ አበባ ዩኒቨርሲቲ እንደገና ገብቼ አሁን ያለሁበትን የስነ ትምህርትና ስነ ባህሪ ኮሌጅ እዛ ውስጥ የመማርና የማስተማር ትምህርት ክፍል ውስጥ አሁን በመስራት ላይ በማስተማር ላይ በምርምር ላይ ይገኛለሁ።
ለዛሬ አመሰግናለሁ ተባባሪ ፕሮፌሰር ዶክተር ውቤ ካሳይ። የዛሬ 15 ቀን የተዋህዶ እምነት ተከታዮች አብይ ጾም የሚገባበት ስለሆነ ከቃል ትምህርቱ ከድጓና ከጾመ ድጓው ታዜምልናል። የዚያ ሰው ይበለን።
እኔም ንጉሴንና እንግዳውን አመሰግናለሁ። አድማጮች፣ አሁን ከራዲዮ መጽሔት ተከታታዮች ከደረሱ መልእክቶች አንድ ሁለቱን ላሰማችሁ። ሀያ ሀያ በሚል በጀመርከው ዝግጅት የአሜሪካ ድምፅ የአፍሪቃ ዋና ክፍሉን ዲሬክተር አቶ ንጉሴን መንገሻንና ባልደረባህን ወይዘሮ ትዝታን ጋብዘህ ያደረግከው ውይይት ግሩም ነበር ሲሉ አድናቆት የታጀበ አስተያየት ያደረሱን አቶ ባንታለም ይሁነኝ የተባለው አድማጫችን ናቸው። ስለ ራዲዮ ጣቢያችሁ ውጥኖችም ሆነ ስለ ኢትዮጵያ መገናኛ ብዙሃን መዝቀጥ የእሳቸው አነጋገር ነው። የተወያያችሁት ጠቃሚ ትምህርት የሚቀሰምበት ነበርና እንዲህ ያሉ ዝግጅቶችን ደጋግማችሁ ማቅረባችሁ ትርጉም ያለው ለውጥ ያመጣልና ግፉበት ብለዋል አቶ ባንት አምላክ። እናመሰግናለን። ሁለተኛውን ክፍል ግን ላገኝ አልቻልኩም ሲሉም አክለዋል። አቶ ባንት አምላክም ሆኑ ሌሎች አድማጮቻችን የውይይቱን ሁለተኛ ክፍል በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። የጋዜጠኞች የጠረጴዛ ዙሪያ ውይይታችንም አቶ ባንት አምላክ እንዳሉት በመሰል ርዕሶች ላይ እንዳስፈላጊነቱ መስራቱን ይቀጥላል። የወጣቱን የዲጂታል ባለሙያ እንግዳህን የቀድሞ ባልደረባህን ቃለ ምልልስ ወድጀዋለሁ ያሉን ደግሞ ሀሊማ የተባሉ አድማጫችን ናቸው። የአባታቸውን ስም አልጻፉም። አድማጫችን ሀሊማንም እናመሰግናለን። እግዜር ይስጥልን። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን You're the light, you're the night, you're the color of my blood, you're the cure, you're the pain, you're the ለደህና አደሩ ስንብት ታዲያ ከማጠቃለያ ዜና ንባቡ በኋላ መለሳለሁ። እስከዚያው ከምትሰሙት ከኤሊ ጎልዲንግ ላሚ ላይክ ዩ ዱ የተሰኘ ስልት ጋር ተዋችሁ።
Of paradise, every inch of your skin is the holy grail I've got to find. Only you can set my heart on fire, on fire. Yeah, I'll let you set the
አሁን የዜና ማጠቃለያ እናነባለን። ቤኒ በተባለው የኮንጎ ዲሞክራሲያዊ ሪፑብሊክ ክልል ሌላ 12 አስከሬኖች መገኘታቸውን ፖሊሶች ዛሬ ገልጸዋል። ከሁለት ቀናት በፊት ሚሊሻ በከፈተው ጥቃት 8 ሰዎች ሲሞቱ 20 ሰዎች የገቡበት እንዳልታወቀ ተገልጾ ነበር። ቻይና ላይ እስከ ትላንት ማታ በነበረው ጊዜ ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት 811 መድረሱን የቻይና ባለስልጣኖች ገልጸዋል። ከ16 እና ከ17 ዓመታት በፊት ቻይና ውስጥ ገብቶ በነበረው ሳርስ በተባለ በሽታ መዛመት ምክንያት ከሞቱ ሰዎች ብዛት የበለጠ ነው ብለዋል ባለሥልጣኖች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከቻይና ጋር የንግድ ግንኙነት ማድረጉ አደጋ አለው ሲሉ በሀገሪቱ ዙሪያ ያሉትን አስተዳዳሪዎች አስጠንቅቀዋል። ከቻይና ጋር በፌዴራል ደረጃ፣ በክፍለ ሀገር ግዛቶችና በአካባቢ ደረጃ የንግድ ውድድር እየተካሄደ ነው ካሉ በኋላ በሀገሪቱ የውጭ ፖሊሲ በብሔራዊ ጸጥታ ላይ የሚያስከትለው ጉዳት አለ ብለዋል። አፍጋኒስታን ያለው የዩናይትድ ስቴትስ ወታደራዊ ኃይል ቢያንስ 2 ወታደሮች እንደተገደሉና 6 መቁሰላቸውን ዛሬ ማረጋገጫ ሰጥቷል።
يا የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ ከተረኛዋ ፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ተሰናበትኩ። ሰላም።